ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ዝግጅታችን ይቀርባል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 3 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በዩናይትድ ስቴትስ ኮንግረስ ምክር ቤት ድምጽ እንዲሰጥበት ከፍተኛ ጥረት ሲደረግበት የነበረው ኤችአር 128 የተባለው ህግ ማክሰኞ ሚያዝያ 2 ቀን 2010 ዓ.ም ኮንግረሱ በድምጽ ያሳለፈው መሆኑ ታውቋል። ይህ የህግ ረቂቅ ከሁለት ዓመት በፊት የቀረበው በኒው ጀርሲው የምክር ቤት አባል በክሪስ ስሚዝ ሲሆን ከ71 በላይ የምክር ቤት አባላት በባለቤትነት አቅርበውት ሊጸድቅ ችሏል። ኤችአር 128 ለተግባራዊነት የማስገደድ ኃይል ባይኖረውም በኢትዮጵያ ውስጥ የሰብአዊ መብት እንዲከበርና የፖለቲካ ሂደቱ ሁሉን ዜጋ እንዲያካትት የሚጠይቅ ሲሆን ንጹሃን ዜጎች በግፍ መገደላቸውን፣ ተማሪዎች፣ ጋዜጠኞች፣ የፖለቲካ ተቃዋሚዎችና መሪዎች መታሰራቸውን እንዲሁም ዜጎችን የገደሉ የጸጥታ ኃይሎች ያለምንም ተጠያቂነት መቀመጣቸውን የሚኮንን ህግ ነው። ህጉ በተጨማሪም የወያኔው የጸረ ሽብር ህግና ደንብ ለፖለቲካ መጠቀሚያ መዋሉን፣ በሰላማዊ መንገድ ድምጻቸውን የሚያሰሙ ያገዛዙን ተቃዋሚዎችን የማፈኛ ስልት ሆኖ ማገልገሉን ይቃወማል። ከዚህ በተረፈ ህጉ የአስቸኳይ ጊዜ አዋጁ እንዲነሳና እንዲሁም የተደረጉት ግድያዎች በተባበሩት መንግስታት ድርጅት አጣሪዎች አማካይነት ምርመራ እንዲካሄድባቸው የሚጠይቅ ሲሆን የሰብአዊ መብት መጣሳቸው በተረጋገጠባቸው የወያኔ ባለስልጣኖች ላይ የጉዞና የሌላ ማዕቀብ ይጥላል ተብሏል። የወያኔ ቡድን ዋሽንግተን ባለፈው አምባሳደሩ አማካይነት ህጉ ጊዜውን ያልጠበቀና የማያስፈልግ መሆኑን በመግለጽ እንዳያልፍ ተማጽኖ የነበረ ሲሆን የወያኔ ውጭ ጉዳይ ሚኒስትር ህጉ ከጸደቀ በኋላ ባወጣው መግለጫ ህጉ የኢትዮጵያን ሉዓላዊነት የሚያዋርድ ነው ካለ በኋላ ወቅቱን ያልጠበቀና ተገቢ ያልሆነ ነው በማለት ኮንኖታል። የዋልድባ መነኩሳት አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ስላሴ ወልደ ሃይማኖትን ጨምሮ የሌሎች 114 ሰዎች ክስ መቋረጡን የወያኔ ባለስልጣኖች ይፋ አድርገዋል። ሁለቱን መነኩሳቶች ጨምሮ ክሳቸው ተቋርጦ ሁሉም በቅርቡ እንደሚፈቱም ተነግሯል። ቀድሞውንም ቢሆን መታሰር ያልነበረባቸው አባቶች መለቀቃቸው የሚያስደስት ዜና ቢሆንም አሁንም በአስር ሺዎች የሚቆጠሩ እስረኞች በየቦታው እየማቀቁ እንደሆነ ማስታወስ ያስፈልጋልም ተብሏል። የወያኔ አስቸኳይ ጊዜ አዋጅ ከታወጀ ጀምሮ የአምቦ ዩኒቨርሲቲ መምህር የሆነው አቶ አስዩም ተሾመና አቶ ታዬ ደንዳ የመሳሰሉ በእስር የሚገኙ ሲሆን በየቦታው ከአምስት ሺህ በላይ ወጣቶች በእስር በመማቀቅ ላይ መሆናቸውም ተነግሯል። የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ ማክሰኞ ሚያዝያ 2 ቀን ባወጣው ዘገባ የእርዳታ ተግባርን አስመልክቶ ለሚቀጥሉት 8 ወራት በተግባር ሊውል የሚችል እቅድ ያወጣ መሆኑን ገልጿል። የተለያዩ የእርዳታ ሰጪ ድርጅቶች ባወጡት የጋራ እቅድ መሰረት በሚቀጥሉት 8 ወራት ለ8 ሚሊዮን የሚሆኑ ወገኖች የምግብ ነክ እርዳታ ተጠቃሚዎች እንዲሁም ለምግብ ዋስትና የሴፍቲ ኔት ፕሮግራም ተጠቃሚዎች እቅድ የያዘ መሆኑን ገልጿል። የምግብ እርዳታን አስመልክቶ በእርዳታ ማስተባበሪያ ድርጅት በኩል የ182 ሚሊዮን ዶላር የተመደበ ቢሆንም በተለያዩ ዙሮች የሚደረጉትን የምግብ እርዳታዎች ለማሟላት አሁንም ከረጂዎች ገንዘብ መጠየቅ ግድ እንደሚልም ተናግረዋል። ለምግብ ዋስትና ፕሮግራም 190.4 ሚሊዮን ዶላር በአስቸኳይ የሚያስፈልግ መሆኑም ተጠቁሟል። የሞያሌ ተፈናቃዮችን አስመልክቶ ከወር በፊት ከሞያሌ ከተማና አካባቢው የተፈናቀሉ ዜጎች ቁጥር ከ48,000 በላይ መሆኑን ገልጾ በአሁኑ ወቅት ብዙዎቹ ወደ ቀያቸው የተመለሱ ሲሆን በኬንያ ውስጥ የቀሩት 9,000 ያህል መሆናቸውን ዘገባው አስፍሯል። የሱዳኑ ፕሬዝዳንት አልበሽር በአገሪቱ ውስጥ የሚገኙ ሁሉም የፖለቲካ እስረኞች እንዲፈቱ ያዘዙ መሆናቸውን የአገሪቱ ዜና ማሰራጫዎች ገለጹ። በትዕዛዙ መሰረት ምን ያህል የፖለቲካ እስረኞች እንደሚፈቱ ያልተገለጸ ሲሆን ሰዎች እንዲፈቱ የታዘዘው በአገሪቱ ውስጥ ብሔራዊ ውይይትና እርቅ እንዲፈጠር ለማመቻቸት ነው ተብሏል። በሱዳን የተቃዋሚ ኃይሎች መሪዎች አባላቶች በጸጥታ ኃይሎች በየጊዜው የሚታሰሩ ሲሆን ፍርድ ቤት እየቀረቡም የረጅም ጊዜ እስር እንደሚበየንባቸው ይታወቃል። ካለፈው ጥር ወር ጀምሮ በሱዳን ለኑሮ አስፈላጊ የሆኑ ቃዎች በመወደዳቸው ምክንያት በካርቱምና በሌሎች ቦታዎች ያሉ ነዋሪዎች ተከታታይ የሆነ የተቃውሞ ሰልፍ ሲያደርጉ መቆየታቸው ይታወሳል። በደቡብ አፍሪካ በስዌቶ ኦርላንድ ስቴዲየም ውስጥ ረቡዕ ሚያዝያ 3 ቀን ቁጥሩ በብዙ ሺህ የሚገመት ህዝብ በተገኘበት ለውቋ ታጋይ ለዊኒ ማንዴላ የመታሰቢያ ስነ ስርዓት ተካሂዷል። ዊኒ ማንዴላ የሞቱት መጋቢት 24 ቀን 2010 ሲሆን በርካታ ደቡብ አፍሪካውያን ሀዘናቸውን ሲገልጹ ቆይተዋል። በሶሻል ሚዲያና በሌላም የመገናኛ መድረኮች ዊኒ አልሞተችም በብዙ ጥፍ ተተክታለች የሚሉ መፈክሮች ሲተላለፉ ቆይተዋል። ደቡብ አፍሪካ ገዥ ፓርቲ በተለያዩ ቦታዎች ለሚስ ዊኒ ማንዴላ የመታሰቢያ ስነ ስርዓቶች ያዘጋጁላቸው መሆኑን የሚታወቅ ሲሆን በቅርቡ ወደ ስልጣን የመጡት የሀገሪቱ ፕሬዝዳንት በአንደኛው የመታሰቢያ ስነ ስርዓት ላይ ባደረጉት ንግግር ዊኒ ማንዴላ ለሁላችንም የተስፋ ተምሳሌት ናቸው በማለት ለታጋዩዋ ያላቸውን ክብር ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 3 ምዕራፍ 4 በአዲሱ ቤተ መንግስት ማታ በሀገሬ ልጅ በኢንጂነር ሉድቪክ ካልቮዳ መኖሪያ ቤት ድሎት ባላቸው ሶፋዎች ላይ ተቀምጠናል። ከአስር ዓመታት በላይ በኢትዮጵያ የኖረው ካልቮዳ በጣም ጠቃሚ የሆኑ ምክሮችን እየነገረን ስንጫወት ጓደኛዬ አቶ ቪሌም ብሬየር ስለ ቤት መከራየት ጉዳይ ወሬ አነሳና ካልቮዳ ኢትዮጵያ ውስጥ ብዙ የመቆየቱ ሐሳብ ካለን ቤት መከራየቱ መልካም እንደሆነና ብዙ የማንቆይ ከሆነ ግን ብዙም ፋይዳ እንደሌለው መከረን። በነጋታው ቪሌም ብሬየር በኢትዮጵያ ውስጥ ብዙ መቆየታችን ስለማይቀር ሉድቪክ ካልቮዳን ከምናስቸግር የራሳችንን ቤት መከራየቱ እንደሚሻል አሳመነኝና ከቃሉ ብዙም ሳይርቅ በዚያን ዕለት ቤት ተከራይቶ ጠበቀኝ። እነሆ በዋናው አደባባይ ከግሪካዊው ዳቦ ጋጋሪ ባለ አንድ ፎቅ ሕንፃ ውስጥ ፎቁን በሙሉ በወር 20 የማርትሬዛ ብር ልንከፍለው ቃል ገብተን ተከራየነው። مدر بيتون يه چكوزلوفاكيو تولاج اتو پيتراك تكرايتو سقابيت كفتو بطال يهن يتكرايينون بيت يه ماد دراجتون هلا في النت مولو بمولو براير وسدا بعد دي سببا يه بيتك آغازتو بيت ماد دراجت كاللالال نبرم عندم بعد دي سببا ياوروباوياني بيتك آواج مانيس بتام سيبزا كبادنو ولد እቃዎቹ ሲገኙ ዋጋቸው የክርስቲያን ልጅ ከፍሎ የሚወጣው አይነት አልነበረም። ከተወሰኑ ቀናት በኋላ ብሬየር ሁለት ታጣፊ አልጋዎች አንድ ከተራ እንጨት እንደነገሩ የተሰራሽ ጠረጴዛ አንድ ፋኖስና አንድ ከፍ ያለ የኢትዮጵያ ካርታ መግዛት ቻለ። ሌላው የልብስ ቁም ሳጥኖች ማግኘት ስላልቻልን በግድግዳው ላይ ምስማር እየተከል እንደ ልብስ መስቀያ መጠቀም ቻል። ከዚህ በላይ ቤታችንን ማደራጀቱ አስፈልጊ አይደለም። ሁኔታዎች ሲስተካከሉና ክረምቱ ሲወጣ አዲስ አበባን ለቀን እንሄዳለን። ቀኑን ሙሉ ይዘንባል። ስራ የለንም። ቢሆንም አኑን ሙሉ ሰንዞር ወለን ማምሻው ላይ አብዛኛው አውሮፓዊ ወደሚያዘወትረው መሸታ ቤት ለቢራ ጎራ እንላለን። አሁን አሁን ከመላው ዓለም እንደ ጉንዳን ሰራዊት ጋዜጠኞች፣ የጦር ሜዳ ዘጋቢዎች፣ የታሪክ ሰዎች፣ ተጓዦች፣ የተለያዩ ኩባንያዎች ተወካዮች፣ የፈረንጅ ገበሬዎች፣ ነጋዴዎችና ሰላዮች ምናልባትም ጦርነቱ ከተጀመረ በጦርነቱ ለመክበር አስበው የመጡ ሌቦች ምናለፋችሁ አዲስ አበባ በውጭ ዜጎች ተጥለቅልቃለች። የሁሉ የውጭ ዜጋ የሚሰበሰበው በዋናው አደባባይ ባለ አንድ ሲኒማ ቤት ነው። የተቆራረጠ በየቀኑ የሚደገም ከመዘክር የወጣ የሚመስል አንድ የአሜሪካ ፊልም ከታየ በኋላ ሁሉም ለቢራ ወደ አዳራሹ ይገባል። የመጠጣ ደረሽ የውሸት ውስኪ፣ ቮድካ፣ ብራንዲ፣ ታርተር ውስኪና ሌሎችም ከ50 አይነት በላይ የአልኮል መጠጦች ይሸጣሉ። ብልጣብልጦ ግሪካዊ የዚህ መጠጥ ቤት ባለቤት በጠርሙሶች ላይ የሚለጠፉትን ባለቀለም ወረቀቶች ብቻ ገዝቶ በጠርሙሶቹ ላይ ይለጥፍና ራሱ የሚያወጣቸውንና የሚጠምቃቸውን መጠጦች በጠርሙሶቹ እየሞላ ይጨበጭባል። ይሄ ሌባ ግሪክ በዚህ የግርግር ወቅት ባጭር ጊዜ ለመክበር አስቧል መሰለኝ የመጠጦችን ዋጋ እጅግ በጣም አስወድዷቸዋል። ይሄም አልበቃ ብሎት እየመሸ በመጣ ቁጥር ዋጋውም እየጨመረ ይሄዳል። የጠጪው ጩኸት ከዚያ በየቀኑ የዚያችን ፈረንሳዊት አንድ ዘፈን እያጠነጠነ የሚያጓራው ግራማፎን ሲጨመርበት አንጎል ይበጠብጣል። ይሄ ግራማፎን ላንቃው የሚዘጋው የመጨረሻው ጠጪ መጠጥ ቤቱን ለቆ ሲወጣ ብቻ ነው። አቶ ሎሬንሶ ተዛዝ በጣም ሲበዛ ጎበዝና የተማረ የንጉሱ የማስተዋወቂያ ሚኒስቴር ዳይሬክተር ወደዚህ የግሪኩ መጠጥ ቤት ጎራ ብሎ ከልብ የመነጨ ሰላምታ አቀረበልኝ። ቀጥሎም ስለምፈልገው ነገር ሁሉ እንዲረዳኝ አንድ የምንሊክ ትምርት ቤት አስተማሪ ሰጠኝ። የምንሊክ ትምርት ቤት በእውነት ዘመናዊ ትምርት ቤት ነው። ይህ መምህር በፍጹም ንጹህ ልብና ደግነት ወደ ብዙ ቦታዎች ወሰደኝ። ወቅቱ ስላለው የኢትዮጵያ ተጨባጭ ሁኔታዎችና እውነታዎችም ብዙ አጫወተኝ። አንድ ቀን ይኸው መምህር ከባርነት ነጻ የወጡ የጥንት ባሮች ልጆች ወደሚማሩበት ፍልውሃ ትምህርት ቤት ወሰደኝ። በፍልውሃ ትምህርት ቤት ወደ 200 የሚሆኑ የተለያየ ቀለምና ከ5 እስከ 14 እድሜ ያላቸው ተማሪዎች ይማራሉ። ትምህርት ቤቱን በመጎበኝበት ወቅት እነዚህ ተማሪዎች በትምህርት ቤቱ ዳይሬክተር ትዕዛዝ ተሰልፈው የኢትዮጵያን ሕዝብ መዝሙር ዘመሩልኝ። ቀጥለውም በቡድን ተከፋፍለው ጂምናስቲክ እየሰሩ አሳዩን። ከዚያ ወደየክፍላቸው በነስነ ስርዓት ተሰልፈው ሄዱ። እኔም በዳይሬክተሩ ታጅቤ ከምንሊኩ ትምህርት ቤት መምህር ጋር መጎብኘት ጀመርኩ። ትንንሾቹ ወንዶችም ሴቶችም ባንድ አስተማሪ ረዳትነት ማንበብና መጻፍ ይማራሉ። ትልልቆቹ ወንዶቹ እንደዚሁ በሌላ ሙያተኛ መምህር እየተረዱ የእንጨት ሥራ ትምህርት ይማሩ። ትልልቆቹ ሴቶች ደግሞ በሁለት ክፍሎች ውስጥ ስለ ዘመናዊ ምግብ አሰራር ይማራሉ። ይሄ ትምህርት ቤት ወደፊት ህይወት ውስጥ እጅጉን የሚጠቅም ተግባራዊ ትምህርት መቅሰሚያ ነው። ከዚህ በጣም አስደሳች ጉብኝት ስንመለስ በመንገዳችን ላይ ይሄው መምህር በኢትዮጵያ ስላለው የባርነት ችግር ያስረዳኝ ጀመር። ምንም እንኳን ንጉሠ ነገሥቱ በልዩ አዋጅ ባርነትንና የባሪያ ንግድን ቢያግዱም እስከዛሬ ችግሩ አለ አለኝና ቀጥሎ አየጌታው የመጀመሪያዎቹ የዚህ ልዩ ህግ ተቃዋሚዎች ማንንም ሳይሆን ራሳቸው ባሮቹ ነበሩ። ምናልባትም በኢትዮጵያ ውስጥ በእውነተኛ ስሙ ባርነት ብሎ ነገር አልነበረም ማለት ይቻላል። ማለትም የጎረቤት አገሮች ድንበር ጥሰው እየገቡ በግድ አስገድደው እየወሰዱ ከሚሸጧቸው ባሮች በስተቀር ማለቴ ነው። ኢትዮጵያ ባሪያ ሁሌም በድሎትና ያለምንም ሐሳብ ይኖራል። ጌታው ሀብታም እስከሆነ ድረስ ከአንድ ተራ ገበሬ ድንጋይ የበዛበትን መሬቱን እንደ ዝንጀሮ እየቆፈረ በአንባው እየኖረ በመከራ ቤተሰቡን ከሚያስተዳድረው በላይ ያለ ሐሳብና ጭንቀት ሁሌም ሆዱን ሞልቶ በድሎት ይኖራል። ጭሰኛው ወይም ገበሬው ዘመን በከፋና ምርቱ እዚህ ግባ በማይባልበት ወቅት ቤተሰቡን ለማስተዳደርና ከረሃብ ለመትረፍ ብድር በብድር ሆኖ ሲንገላታ ባሪያው ጌታው ምርት ካለበት ቦታ ገዝቶ በሚያመጣው እህል ሆዱ እስኪቆዘር ይበላል። የኢትዮጵያ ባሪያ ምንጊዜም ምንም አይነት ሐሳብና ጭንቀት አልነበረበትም። ሁሌም እስኪጠግብ ይበላል። ቀኑን ሙሉ ሲዞርና ሲተኛ ይውላል። አልፎ አልፎ ሥራ ቢጤ ቢሰራም ቀስና ጠንቀቅ ብሎ ሰውነቱን ሳይጎዳ ወገቡን ሳይቆርጥ ነው የሚሰራው። እነዚህ ባሮች ንጉሠ ነገሥቱ ባርነት መሰረዙንና ነፃ መሆናቸውን ከሁሉም በላይ ደግሞ ራሳቸውን በራሳቸው ማስተዳደር እንደሚኖርባቸው ሲሰሙ አብዮት ቀረሽ ግርግር ፈጠሩ። አብዛኞቹ ጌታቸውን ጥለው ነፃነታቸውን ተቀብለው መሄዱን አሻፈረኝ ብለው ከጌታቸው ጋር በገዛ ፈቃዳቸው በባርነት ስር ወድቀው በዚያው ያለ ሐሳብ ሕይወታቸውን ገፉበት። ከዛሬ 5 ዓመት በፊት ማለት በመጀመሪያው የኢትዮጵያ ጉብኝቴ እነዚህን ወዶ ገባ ባሮች በስራ ላይ እንዳሉ የማየቱ ድል ገጥሞኝ ነበር። አዎ እነዚህ ባሮች ለጌታቸው የድንጋይ ቤት ለመስራት ድንጋይ እየለቀሙ ነበር። 14 ቀን ሙሉ ለቤት መስሪያ የሚሆን ድንጋይ ከአካባቢው እየፈለጉና እያመጡ ቤቱ ሊሰራበት ከታሰበው ቦታ ላይ ይከምራሉ። የነዚህም ባሮች የ14 ቀን ስራ የአውሮፓ 2 ላባደሮች በአንድ ቀን በሰሩት ነበር። ብቻ እነዚህ 20 የሚሆኑት ባሮች 14 ቀን ሙሉ እያንዳንዱ ባሪያ 1 ሰዓት ሙሉ ድንጋይ ሲፈልግ ይቆይና በጣም አነስ ያለች ድንጋይ ሲያገኝ እሷኑ ያንጠለጥልና አምጥቶ ከዚያ የድንጋይ ክምር ላይ ይወረውርና ከጓደኞቹ ጋር ተቀምጦ 2 ሰዓት ያወራል። ንጉሠ ነገሥቱ ባርነትን ካገዱ በኋላ ባሮች በገነት እንደሚኖር ሰው ነበር የሚኖሩት። ጌታቸው ተናዶ ሲያስገርፋቸው ወይ የነጻነት መብታቸውን ተጠቅመው ይጠፋሉ፣ አለበለዚያም አሜን ብለው ይገረፋሉ። ልክ አዲስ አበባ እንደገባው በኢትዮጵያ የውጭ ጉዳይ ሚኒስቴር በብላቴን ጌታ ሆሪ በኩል በንጉሡ ፊት ቀርቤ እጅ እንድነሳ ማመልከቻ አስገብቼ ነበር። ይሁን እንጂ ንጉሠ ነገሥቱ በዚህ በከፋ ጊዜ ሌት ተቀን በጣም አንገብጋቢ ጉዳዮችን እየፈቱና እየመከሩ ስለሆነ ለኔ አይነቱ ተራ ሰው ጊዜ የላቸውም። ኢትዮጵያው ንጉሠ ነገሥት ደከመኝ ሰለቸኝ ሳይሉ ሌት ተቀን ከተለያዩ የአገሪቱ ግዛቶች የሚመጡትን ሹማምንት እየተቀበሉ ያነጋግራሉ፣ ይመክራሉ። የውጭ ዲፕሎማቶችንም እየተቀበሉ ለረጅም ሰዓታት ያነጋግራሉ፣ ይመክራሉ፣ ይደራደራሉ። ጣሊያኖችንና ጠብጫሪነታቸውን በተመለከተ ያንዳንዱን ተቃቀን ነገር ሳይቀር ራሳቸው ንጉሰ ነገስቱ ይወስናሉ። ሰላምን ለማስፈን ለተቀን ይሰራሉ ይለፋሉ። እናም ሌሎች ተራ ጉዳዮችን ለጊዜው ወደ ጎን ቢተው የኢትዮጵያውን ንጉሰ ነገስት አያሳማቸው። እንደዚህም ሆኖ የኔን ማመልከቻ ተቀብለው ባጭር ጊዜ ውስጥ እጅ እንድነሳ ተጠራው። አንድ ማንነቱን የማላቀው ኢትዮጵያዊ በፈረንሳይኛ ቋንቋ በወርቅ ቀለም የተጻፈ የግብዣ ወረቀት አምጥቶ ሰጠኝ። በዛሬው ምሽት በአዲሱ ቤተ መንግስት ንጉሰ ነገስቱ በግል እንደሚያነጋግሩኝ የግብዣ ወረቀት ያሳስባል ያዛል። ከቀጠረው ሰዓት ጥቂት ደቂቃዎች ቀደም ብዬ የአዲሱን ቤተ መንግስት የመጀመሪያ በር በመኪና አሳልፍ ሁለቱ ዘቦች በተጠንቀቅ ቆመው ለንጉሰ ነገስቱ እንግዳ የሚገባውን ሰላምታ ሰጡኝ። ገና መኪናዋ በቤተ መንግስቱ ደጃፍ ከመቆሟ አንዱ የንጉሰ ነገስቱ አሽከር የመኪናዋን በር ሲከፍትልኝ ሁለተኛው ካፖርቴንና ኮፍያዬን ሲቀበለኝ ሶስተኛው እንድከተለው ጠቁሞ ወደ ቤተ መንግስቱ ይዞኝ ገባ። ምንም እንኳን በትክክል በተቀጠርኩበት ሰዓት በደርስም ንጉሰ ነገስቱ ከአጠቃላይ ክፍለ ሀገራት ከመጡ ሹሞች ጋር ምክር ላይ ስለሆኑ ቢያንስ ለሩብ ሰዓት መጠበቅ አለብኝ። ከጥቂት ጊዜ በኋላ ድብልብል ብሎ የወፈረውና ምንጊዜም ፈገግታ የማይለየው ብላታ ኪዳነ ማርያም የንጉሰ ነገስቱ ባለሟል ጥቁር ዘመናዊ ሱፉን ግጥም አድርጎ እንደለበሰ ያ ፈገግታው ሳይለየው ወድን እየመጣ ንጉሰ ነገስቱ ምክሩን ስለጨረሱ ሊያነጋግሩኝ እየጠበቁኝ እንደሆነ ነግሮ መንገድ እየመራኝ ስንሄድ አንድ የተከበረ ሰው ነጩን ባህላዊውን ልብስ እንደለበሰ ፈጠን ብሎ ተከተለንና ቀድሞ በር ከፈተልን። ወለል ብሎ በተከፈተው በር ወደ ውስጥ ሲገባ ንጉሰ ነገስቱ ከትልቁ ጠረጴዛቸው ጀርባ በተለያዩ መዛግብትና ቴሌግራሞች ክምር ተሸፍነው እንደተቀመጡ አገኘዋቸው። ለኢትዮጵያውያን ባህል ሁሉ ግንባሬ መሬት እስኪነካ ለጥብዬ ሰላምታዬን አቅርቤ ቀናስል ራሳቸውን ብቻ በማነቃነቅ ለሰላምታዬ መልስ ሰጥተው ወዲያው ከፊት ለፊታቸው እንድቀመጥ በመልእክት አዘውኝ ሲቀመጥ መኔና የንጉስ ሰለሞንና የንግስት ሳባ ቀጥተኛ ወራሽ በሆኑት የኢትዮጵያው ንጉሰ ነገስት መካከል ብላታ ኪዳነ ማርያም ተገትሮ ቆመ። የንጉሰ ነገስቱ የሥራ ክፍል የተደራጀው በመጠኑ ነው። የግድግዳውን ጥግ ይዘው የተወሰኑ ቀያይ ሶፋዎች መደዳውን ተደርድረዋል። እንዳልኩት ከምርጥ እንጨት የተሰራው የሥራ ጠረጴዛቸው በፋይሎችና በቴሌግራሞች ተውጧል። ልዩ ነገር ቢኖር የንጉሱ የጽሑፍ መሳሪያ ከወርቅ የተሰራች መሆኗ ብቻ ነው። በዚህ አነስ ያለች የንጉሰ ነገስቱ የሥራ ክፍል በርካታ ሹማምንት ሸማቸውን እንደለበሱ መደዳውን ቆመዋል። ምንም እንኳን ንጉሰ ነገስቱ ከትልቁ ጠረጴዛቸው ኋላ እንደተቀመጡ ፈገግ ለማለት ቢሞክሩም ገጽታቸው በሥራ ብዛት እጅጉን እንደደከመ ያሳብቀባቸዋል። መደዳውን እንደቆሙት ሹማምንት ሁሉ ንጉሱ ባህላዊውን የኢትዮጵያ ልብስ ለብሰው ጥቁር ተራ ካባ ደርበዋል። እንዲህ ለስልጣኔ ለተቀን የሚለፉት ንጉሰ ነገስት በዚህ አስቸጋሪ ጊዜ እንኳ የጥንቱን የኢትዮጵያውያንን ባህልና ወግ አረሱም። እንዳልኩት ከፊት ለፊታቸው እንደተቀመጥኩ ብላታ ኪዳነ ማርያም በመካከላችን ሲቆም አስተርጓሚ መሆኑ ገባኝ። ምንም እንኳን ንጉሰ ነገስቱ ፈረንሳይኛም እንግሊዝኛም አቀላጥፈው ቢናገሩም የኢትዮጵያውያን የነገስታት ህግ ከውጭ ዜጎች ጋር በአማርኛ ብቻ እንዲናገሩ ስለሚያስገድድ የግድ አስተርጓሚ አስፈላጊ ነው። ቀዳማዊ ኃይለ ሥላሴ ንጉሰ ነገስት ዘኢትዮጵያ እድል ለዚህ አስቸጋሪ ጊዜ የመረጣቸው መሪ በቁመናቸው አጠርና ከሳ ያሉ ናቸው። ይሄ ረዘም ያለ ፊታቸው በጥንቃቄ የተከረከመው ሙሉ ጥቁር ጢማቸው ምናልባትም ለሳይንቲስት ለፈላስፋ ወይም ለደራሲ ይሆን እንደሆነ እንጂ አገሩን በደሙና ባጥንቱ ለመከላከል ቆርጦ ለተነሳ መሪ የሚሆን አይመስልም። ግን ወደፊት እንደምናየው ንጉሰ ነገስቱ እንደማንም ተራ ወታደር በጦር ሜዳው ለው ታግለው አታግለዋል ታግተው አዋክተዋል። አዎ ሰማይቸው የጦር ሜዳ ከሳቸው በፊት እንደነበሩት ነገስታት ሁሉ ትልቁን ኃላፊነት ወስደው ጠቅላላውን ያገሪቱን ጦር እየመሩ ህይወታቸውን አደጋ ላይ ጥለው ተዋግተዋል። ይህም ታላቅ ጀግና ሊያስብላቸው ይገባል። በአዲሱ ቤተ መንግስት ንጉሰ ነገስቱ ለውጭ ሀገር አምባሳደሮች፣ ዲፕሎማቶች፣ ጋዜጠኞችና ታዋቂ ሰዎች ኢትዮጵያውያንን ከፍተኛ ሹማምንት ጨምሮ በአንዳንድ ልዩ አጋጣሚዎች የራት ግብዣ ያደርጉ ነበር። በዚህ ራት ግብዣ ላይ አሉ የሚባሉ የአገሪቱ ምርጥ ምግቦች አንዳቸውም ሳይቀሩ ከውጭ ሀገር ምግቦች ጋር በዓለም ላይ አሉ የሚባሉ የመጠጥ አይነቶች አንዳቸውም ሳይቀሩ እንደ ውሃ ይፈሳሉ። በዚህ አይነቶቹ ግብዣዎች የሚስተናገዱት ቀልጣፋዎቹ የንጉሠ ነገሥቱ አሽከሮች እንግዶች የያዙት ብርጭቆ ከማለቁ በፊት ከየት አቅጣጫ እንኳ እንደ መጡ ሳያስተውሉ መጥተው የጎደለውን ብርጭቆ ይሞላሉ። እነዚህ ቀልጣፋ አሽከሮች የሚሰወር አንድም ነገር የለም። በእንዲህ አይነት የራት ግብዣ ላይ አንድ የንጉሠ ነገሥቱ እንግዳ የሆነ ፈረንጅ የቀረበለትን ምግብ በወርቅ ሹካና ማንኪያ ሲበላ ቆይቶ የወርቋን ማንኪያ ቀስ ብሎ ወደ ኪሱ ሲከት አሽከሮቹ ያዩና ለንጉሠ ነገሥቱ ይነግሯቸዋል። ንጉሠ ነገሥቱ ይህን ቅሌታም ፈረንጅ አዋርደው ከማባረር ይልቅ የወርቋን ማንኪያ ለማስታወሻ እንዳላየ ሰው ሆነው ተውለት። እኔም በንጉሠ ነገሥቱ የልደት በዓል ላይ ራት ተጋብሼ ተገኝቼ ነበር። ከራት ግብዣው በኋላ ያ ሰፊ አዳራሽ ወደ ዳንስ አዳራሽነት ተለወጠና ከሁሉም አይነት የሰው ልጆች ዘር፣ ቀለምና እድሜ ከሀያ እስከ ሰባ ዓመት እድሜ ታዳሚዎች ብቻ ሁሉም በቫልስ በፎክስ በታንጎ ሙዚቃ እየታገዙ የሳት ላፊው እንኳን ሳያግዳቸው እስከ ንጋት ድረስ ደነሱ። ይህንን ዳንስ ንጉሠ ነገሥቱ ከእቴጌ መነንና ከትንሹ ልጃቸው ከሐረሩ መስፍን ጋር ከፍ ብሎ በተዘጋጀ መድረክ ላይ ተቀምጠው ይመለከቱ ነበር። ቀጭኗ ልዕልት ፀሐይ በዳንሱ አዳራሽ መሃል ገብታ ስትረገረግ እኩለ ሌሊት ሆነና ንጉሠ ነገሥቱ ከባለቤታቸው ከእቴጌ መነን ከትንሹ የሐረር መስፍንና ከልዕልት ፀሐይ ጋር አዳራሹን ለቀው ቢሄዱም ዳንሱ እንደቀጠለ ነበር። ንጉሠ ነገሥቱ ከሄዱ በኋላ እስካሁን ድረስ በይሉኝታ ጥቅ ይዘው የተቀመጡት ከየጠቅላይ ግዛቱ የመጡት ኢማሞቹ ሽማግሌ ሹሞች በዳንሱ አዳራሽ ውስጥ በቆሙት መስታወቶች ራሳቸውን እያዩ ለመደነስ ይሞክራሉ። ይህን የሽማግሌዎቹን ዳንስ ያዩ የንጉሠ ነገሥቱን ወታደሮች ሊያሰለጥኑ የመጡ የቤልጂክ ወጣት ወታደራዊ መኮንኖች ሽማግሌዎቹን ወደ አዳራሹ መሃል ወስደው ጥቂት እንቅስቃሴዎችን ያሳዩአቸው ጀመር። እነዚህ ሽማግሌዎች ከጥቂት ደቂቃዎች በኋላ የዳንስ እውቀታቸውን አሻሽለው እስከ ጠዋት ድረስ ሲወላገዱ አንግተዋል። በእነዚህ አስቸጋሪ ቀኖች ውስጥ የኢትዮጵያ መኖርና ለመኖር የሚወሰንበት ጊዜ ነውና ንጉሠ ነገሥቱ በአዲሱም በአሮጌውም ግቢ ደከመኝ ሰለቸኝ ሳይሉ ይመክራሉ። በዚህ ጊዜ ከውጭ ወደ አዲስ አበባ የሚጎርፉ ዜናዎች በአብዛኛው ተስፋ አስቆራጮች ናቸው። ምንም እንኳ አብዛኛዎቹ ኢትዮጵያውያን በኢትዮጵያውያንና በጣሊያኖች መካከል ያለውን የኃይል ሚዛን አሳምረው ቢያውቁም አንዳቸውም እንሸነፋለን የሚል ሐሳብ በፊታቸው ላይ አይነበብባቸውም። አድዋ ላይ እንዳሸነፍናቸው ሁሉ አሁንም እናሸንፋቸዋለን አለኝ የፖስታ ቤቱ ሰራተኛ ፖስታዬን እየሰጠኝ። ፖስታ አዲስ አበባ ውስጥ በአድራሻ አይታደልም። ፖስታ የመጣለት ሰው ፖስታ ቤት ድረስ ወይ ራሱ አሊያም አሽከር ልኮ ነው የሚወስደው። በፊት ፖስታ ቤት በተወሰኑ ደቂቃዎች ውስጥ ጉዳይ ፈጽሞ መሄድ ይቻል ነበር። አሁን ትንሽ መጓተት ጀምሯል። ጥሩ ነገር ከአውሮፓ ወደ አዲስ አበባ ፖስታ የሚመጣው በሳምንት አንድ ጊዜ፣ በዛ ቢባል ሁለት ጊዜ ብቻ ነው። በፖስታ ቤቱ አውሮፓውያን ከአስሩ የፖስታ ቤት መስኮቶች በአንዱ ብቻ ነው የሚስተናገዱት። የፖስታ ቤቱ ሰራተኞችም በተወሰኑ ሰዓታት ልዩነት ይቀያየራሉ። በስራ ገበታቸው ላይ የሌሉት የፖስታ ቤቱ ሰራተኞች ከፖስታ ቤቱ ጀርባ ባለ አንድ ሰፋ ያለ ክፍል ውስጥ በንጉሠ ነገሥቱ የክብር ዘብ ወታደሮች እየተረዱ መትረየሶችን እየፈቱ ይገጥማሉ። በሌሎች የሚኒስቴር መስሪያ ቤቶች የሚሰሩ ኢትዮጵያውያን በየፈረንጆች ቤት ተቀጥረው የሚሰሩት ሳይቀሩ ያለቻቸውን የረፍት ጊዜ ሁሉ ተጠቅመው ወደ ስልጣና ቦታ በመሄድ እስከ ምሽቱ ድረስ ባሰልጣኞቻቸው እየተረዱ ቀኝ ግራ ቀኝ ግራ እያሉ ይረግጣሉ። ተክላላው የኢትዮጵያ ህዝብ ለጦርነት እየተዘጋጀ ነው። የነሐሴ ወር መጨረሻ እየተቃረበ ነው። የቁርጥ ቀኑም እንደዚያው እየቀረበ ነው። ምረት ጌታ አለኝ አንድ የፖስታ ቤት ተላላኪ። በእጁ የተወሰኑ ቴሌግራሞች ይዟል። ምስኪን ተላላኪ፣ በላቲን ፊደላት የተጻፉት አድራሻዎች ለሱ ምንም ትርጉም የላቸውም። በመንገዱ ላይ ያገኘውን ፈረንጅ ሁሉ እያቆመ ከያዘው ቴሌግራም የራሱን መርጦ እንዲወስድ ይጠይቃል። ይህ ደግና ምስኪን ተላላኪ ልጅ አንዳንድ ፈረንጆች ተንኮለኞችና መሰሪዎች መሆናቸውን አልገመተም። እነዚህ ተንኮለኞች የራሳቸው ያልሆነውን የጓደኛቸውን ወይም የንግድ ተቀናቃኛቸውን ቴሌግራም እንደሚወስዱ አያውቅም። እዚህም ነበር በአዲስ አበባ የንግድ ሚስጥር ብሎ ነገር ያልነበረው። አንዱ ታታሪ ነጋዴ ስንትና ስንት ወራት የደከመበትን የንግድ ሚስጥር እነዚህ ብልጣብልጥ ተንኮለኛ ፈረንጆች ከዚህ ምስኪን ተላላኪ እጅ ላይ በሚመነተፏቸው ብጫቂ ቴሌግራሞች ባንድ ሌሊት የንግዱን ሚስጥር ይደርሱበታል። መጠጥ ቤቶች ለወትረው ባዶ እንዳልነበሩ ሁሉ አሁን ከጧት እስከ ማታ እስካፍጢማቸው ሞልተው ይውላሉ። ጣሊያኖች ጦርነቱን ሊያሸንፉ አይችሉም ይላል አንዱ። ከሳምንት በኋላ አዲስ አበባ ይገባሉ ይላል ሁለተኛው። ጦርነቱ 100 ዓመት ይፈጃል ይላል ሌላው። ኢትዮጵያውያንን በአገራቸው የሚያሸንፋቸው የለም ይላል ሌላው ከፊት ለፊት። የጣሊያንን ታንኮች በመናቸው ነው የሚከላከሉት ሲል ሌላው ይጠይቃል። የጣሊያን አውሮፕላኖች አዲስ አበባን በመጀመሪያው ቀን ጦርነት ነው ከምድረ ገጽ የሚያጠፋት ይላል ሌላው። በሁሉም ጠረጴዛዎች ዙሪያ ወሬው ስለ ኢትዮጵያና ጣሊያን ጦርነት ነው። ብቻ እንዲህ በወሬ ተጠምጄ የቡና ቤቷ በር ሲከፈት እንኳ አላየሁም ነበር። ከጎኔ የተቀመጠው ሰው ጎሰም አድርጎ ወደ በሩ ሲያመለክተኝ ነበር እኔን ፈልጎ የመጣውን ሰው ያየሁት። ልጅ ዘውዴ በላይነህ ነበር። ልጅ ዘውዴ በላይነህ በፓሪስ ፖሊቴክኒክ ተቋም የተማረ ጎበዝ ጎልማሳ ነው። ይቸኩላል መሰለኝ ወደ ቡና ቤቱ ዘልቆ ሳይገባ ከሩቁ ጠራኝ። ወደ ጎንደር መብረር ትፈልጋለህ? አሁኑኑ ወደ ቤተ መንግስት መመለስ አለብኝ። ንጉሠ ነገሥቱ መልሳችሁን አሁኑኑ ይጠብቃሉ አለኝ። እንዴታ አልኩት ወዲያውኑ ምንም ሳልጠራጠርና ሳላስብ። እሺ እንግዲያው ወደ ቤቶ ሄደው ይዘጋጁ፣ ነገ ጠዋት መጥቼ እወስዳችኋለሁ። ንጉሠ ነገሥቱ ሁሉንም ነገር ራሳቸው ያብራራሉላችኋል አለኝና ተሰናብቶኝ ሄደ። ልጅ ዘውዴ በላይነህ ቃሉን አክብሮ ጠዋት መኖሪያ ቤታችን ድረስ መጥቶ ወደ ቤተ መንግሥት ወሰደኝ። ንጉሠ ነገሥቱ ያለምንም ፕሮቶኮል በቤተ መንግሥት ተቀብለው በጎንደር ስለሚጠብቀኝ ግዳጅ ባጭሩ አስረዱኝ። ጓደኛዬ አቶ ቪሌም ብሬር አጅቦኝ እንዲሄድ በጠየቅኩት ጥያቄም ተስማምተው በሉ ተዘጋጁ፣ በቅርብ ቀን ወደ ጎንደር ትበራላችሁ ብለው ጨብጠው አሰናበቱኝ። አንድ ሳምንት እንኳ አልሞላም። ልጅ ዘውዴ በላይነህ በአገራችን ልጅ በሉድቪክ ካልቮዳ ቤት በጣም ከመሸ በኋላ እኩለ ሌሊት ሊሆን ምንም አልቀረው ቡና እየጠጣን ስንጫወት መጥቶ ንጉሠ ነገሥቱ አሁኑኑ በቤተ መንግሥት ሊያነጋግሩን እንደሚፈልጉ ሲነግረን ሉድቪግ ካልቮዳን ተሰናብተን ወደ ቤተ መንግስት በልጅ ዘውዴ በላይነ መኪና ሄድ። በመንገዳችን ላይ ንጉሰ ነገስቱ እንደሚጠብቁንና ነገ ልክ ጎህ ሲቀድ ባንድ የኢትዮጵያ አውሮፕላን ወደ ጎንደር እንደምንበርም ጨምሮ አጫወተን። ለክ ቤተ መንግስት እንደገባን ንጉሰ ነገስቱ አሁንም ያለምንም ፕሮቶኮል ተቀበሉን። አሁን ግን እንደ ኢትዮጵያ ጠቅላይ የጦር አዛዥ የመጨረሻዎቹን ትዕዛዞች ከሰጡኝ በኋላ ሁለቱም ለስላሳጆቻቸው ጨብጠውኝ ይሄንን ከባድ ኃላፊነት በመቀበላችሁ እናመሰግናችኋለን። ኢትዮጵያ ምን ጊዜም ውለታችሁን አትረሳውም አሉኝ። ከቤተ መንግስት ተሰናብተን እንደወጣን በቀጥታ ወደ አውሮፕላን ጣቢያ ሄድን። አውሮፕላን ጣቢያ ስንደርስ በንጉሰ ነገስቱ ትዕዛዝ ለነገ ከመንጋቱ በፊት አንድ አውሮፕላን ወደ ጎንደር የሚበር አዘጋጁ ሲል ትዕዛዙን ልጅ ዘውዴ በላይነህ አስተላለፈ። ምዕራፍ 5 ከአዲስ አበባ ወደ ደብረ ታቦር። የመኝታ ቤቴ በር ሲንኳኳ ከንቅልፌ ነቃው። ማን ነው? ተነስ ጌታው ሲል አንድ ደስ የሚል የሴት ልጅ ድምጽ ቀሰቀሰኝ። ይሄው ድምጽ ቀጥሎ 10 ሰዓት ሊል ነው፣ ሊነጋ ነው፣ ተነስ ጌታው አለኝ። ወርቅነሽ ነበረች። ገና የ17 ዓመት ወጣቷ ውብ ልጅ ወርቅነሽ ቤታችንን እንድታስተዳድረልን የቀጠርናት አዲስ አበባ በጨለማ ተውጣ እያንቀላፋች እኛን ቀሰቀሰችን። ቀስ በቀስ እውነታው እየተገለጠልኝ መጣ። ዛሬ መስከረም 17 ቀን 1928 ዓመተ ምህረት ነው። ከሁለት ሰዓት በኋላ አዲስ አበባን ለቀን ወደ ጎንደር መብረራችን ነው። ለምን ያህል ጊዜ? መቼ ይሆን የምንመለሰው? ይህን እግዚአብሔር ብቻ ነው የሚያውቀው። ከኔ የመኝታ ክፍል ቀጥሎ ባለው ክፍል ውስጥ ውሃ ሲንሿሿ ይሰማል። ቢሊም ብራየር ከኔ ቀድሞ ተነስቶ እየታጠበ ነው። ወርቅነሽ ያዘጋጀችልንን የመጨረሻውን ምርጥ ቁርስ ከማይጠገበው ፈገግታዋ ጋር በመብላት ላይ እንዳለን ትናንት ማታ የተከራየነው መኪና ሰዓቱን አክብሬ መጥቻለሁ ደርሻለሁ እንሂድ አይነት ነገር ክላክሱን በተደጋጋሚ ነፋብን። በእንዲህ አይነት መልኩ ለመጨረሻ ጊዜ ወርቅነሽን ተሰናብተን በመኪናችን ተሳፍረን ወደ አየር ጣቢያ ተፈተለቅን። አዲስ አበባ ገና ከንቅልፏ እየባነነች ነው። አብዛኛዎቹ ሱቆች ገና አልተከፈቱም። የተከፈተ ሱቅ ቢኖር ያንድ አርመን ዳቦ ቤት ብቻ ነው። አርመኑ አዳሩን ሲጋግር ያረፈደውን ለመግዛት ደንበኞቹ በወረፋ ተሰልፈው ትንሹን ሱቁን ወረውታል። እነዚያ ባዶ እግር ፖሊሶችም በዚያች ጉርድ የበርሜል ቤት አድረው ወደ የሥራ ቦታቸው እየተጣደፉ ሲሄዱ ይታያሉ። በዚህ መልኩ ያላንዳች ችግር አየር ጣቢያ ስንደርስ አየር ጣቢያው ደመቅመቅ ብሎ ነበር። መካኒኮች ከወዲያ ወዲህ እየተሯሯጡ አውሮፕላኖችን ይጠጋግናሉ። ከፊት ለፊታችን ካለች አንዲት አውሮፕላን ስር ሆኖ መካኒኩ ለአብራሪው ሁሉም ነገር ጥሩ ነው፣ ሞተሩ በትክክል ይሰራል ይለዋል። በዚህ መሃል አንድ የስፖርት መኪና በከባድ ፍጥነት ስትከንፍ መጣችና በአውሮፕላን ማቆሚያው በትልቁና ሰፊው አዳራሽ ደጃፍ ላይ ቆመች። ከዚች ፈጣን የስፖርት መኪና ውስጥ አንድ ቆፍጣና መልከ መልካም ወጣት የኢትዮጵያና የፈረንጅ ክልስ ወጣ። ወጣቱ የኢትዮጵያን የአየር ኃይል ወታደራዊ የደንብ ልብሱን እንደለበሰ መለየውን ደፍቶ እኛ ወደ ቆምንበት አቅጣጫ በፈጣን እርምጃ መራመድ ጀመረ። ወደኛ እየቀረበ ሲመጣ የዚህ ወጣት ወታደራዊ የደንብ ልብስ በብዙ የወርቅ ንሻኖች ማጌጡን አስተዋልኩ። እንግዲህ ይወጣት ነው በንጉሰ ነገስቱ እኛን ወደ ጎንደር አውሮፕላን ይዞን እንዲበር የተመረጠው የአውሮፕላን አብራሪ ይወጣት አባቱ ፈረንጅ ሲሆን እናቱ ኢትዮጵያዊትና የንጉሳዊ ቤተሰብ ልዕልት ናት። በዚህ መሃል ከወጣቱ የስፖርት መኪና ጎን አንድ ሰማያዊ ሊሞዚን መኪና ሲከንፍ መጣና ገና ከመቆሙ በፍጥነት በተከፈተው በር ልጅ ዘውዴ በላይነህ ዘመናዊውን የአውሮፓውያንን ሙሉ ልብስ ለብሶ ከረባቱን እንዳሰረ ረጅም ካፖርቱን ደረብ አድርጎ ያ ሁሉም የማይለየው ፈገግታው ሳይለየው ወደኛ አቅጣጫ እንደመሮጥ እየቃጣው መጣ። እንደደረሰም እንደምን አደራችሁ? በቃ ዛሬ መብራራችሁ ነው አይደል? እያለ የእጅ ሰላምታ ከተለዋወጥን በኋላ ያንን ወጣት አውሮፕላን አብራሪ ጠራውና አስተዋወቀን። አዎ ወጣቱ አውሮፕላን አብራሪ ሚካኤል ባቢቼክ ወይም ሚሻክ ባቢች ይባላል። እንግዲህ ለሚሻክ ባቢች ነው ህይወታችንን አሳልፈን ባደራ የምንሰጠው። ሚሻክ ባቢችን ከተዋወቅን በኋላ ስለ በረራችን በቀልድ መልክ ትንሽ ስንጨዋወት ቆይተን ልጅ ዘውዴ በላይነህ እኔን ወደ ጎን ወስዶ እጅጉን በጣም ፖስተር ብሎ አንድ የታሸገ ፖስታ እየሰጠኝ አደራ ጌታው ይሄ ደብዳቤ ከሌላ ሰው እጅ እንዳይገባ ተጠንቀቅ፣ አደራ በጣም ትልቅ ሚስጥር ያዘለ ነው፣ አደራ ለራስ ካሳ ከንጉሰ ነገስቱ የተላለፉ ጥብቅ ትእዛዞችን የያዘ ነው፣ አደራ አደራ ጌታው እንዳይንህ ብሌን ጠብቀው እያለ ደጋግሞ አደራ እያለ አስጠነቀቀኝ። እንዲህ አደራ አደራ ጌታው እያለ ካስጠነቀቀኝ በኋላ ይሄው ጌታው ንጉሰ ነገስቱ ቃል ይገቡልዎት ብሎ አንድ በወርቅ ቀለም ያጌጠ የመኮንኖች የቆዳ ቀበቶ ሰጠኝ። ይህን ቀበቶ የሆነ ሰው ከዚህ በፊት ታጥቆት እንደነበረ የሚያሳይ ትንሽዬ ምልክት ይታይበታል። አዎ ንጉሰ ነገስቱ ትናንት ታጥቀውት ከነበረው ቀበቶ ጋር የመንታ ያህል ይመሳሰላል። እርግጠኛ ነኝ ንጉሰ ነገስቱ የራሳቸውን ቀበቶ ፈተው ነው የላኩልኝ። አዎ የንጉሰ ነገስቱን ቀበቶ መታጠቅ ማለት እንደ ኢትዮጵያውያን ባህልና ወግ በንጉሰ ነገስቱ የምታመን ሰው መሆኔን ማረጋገጫ ነው። በርከት ያሉ ወታደሮች ከሰፊው አዳራሽ ውስጥ አንድ ባለድርብ ክንፍ አውሮፕላን እየገፉ አወጡትና ሁለት መካኒኮች በታላቅ ቅልጥፍና መዘውሩን እያሽከረከሩ ሞተሩን ሲያስነሱ ባቢች እኔንና ጓደኛዬን ብሌየርን ወደ አንድ ትንሽ የመልበሻ ክፍል ውስጥ ይዞን ገባ። ሚሻክ ባቢች በለበሰው ወታደራዊ የደንብ ልብሱ ላይ ቱታውን ደረበና አንድ በጣም ከባድ የቆዳ ካፖርት እየደረበ ለኛም የሱኑ አይነት ከባድ የቆዳ ካፖርት ደርበን እንድንለብስ አቀበለን። ካፖርቱን ስደርበው ከመክበዱም በላይ በጣም ስለሚሞቅ ይሄን ስንደርብ ሙቀቱን አንችለውም እና ይቅርብን ስል ለሚሻክ ባቢች ብነግረው ሚሻክ ባቢች ሳቅ ብሎ እዚያ ላይ በሌባ ጣቱ ሰማዩን እያሳየ እዚያ ላይ በጣም ይበርዳል ግድ የለም ደርቡት እያለ ለራሱ ጭምብሉን እያጠለቀ ለኛም አቀበለን። ያንን ከባድ ካፖርት ደርበንና ያችን ጭምብል አጥልቀን ከዛች ትንሽ የመልበሻ ክፍል ውስጥ ስንወጣ ለተመለከተን ሰው ያለማጋነን የማርስ ሰዎች እንመስል ነበር። ሁለት ወታደሮች የእኛን ሻንጣዎች አውሮፕላን ውስጥ መጫን ጀመሩ። እያንዳንዳችን ከአንድ ሻንጣ በላይ መጫን አንችልም ወይም ደግሞ በአውሮፕላኑ ቃይ መጫኛ ውስጥ ከእኛ ሻንጣዎች ቀደም ብሎ ለራስ ካሳ የሚላኩ ጓዞች ስለተጫኑ ብዙ ቦታ የለም። እኛ ወደ አውሮፕላኑ ሄደን ለመሳፈር ስንዘጋጅ ሶስት ሽማግሌ ሹሞች እኛ የለበስነውን አይነት ከባድ የቆዳ ካፖርት ለብሰውና ባናት የሚጠለቀውን ጭምብል በእጃቸው አንከርፈው እንደያዙ መጥተው ተቀላቀሉን። እነዚህም አብረውን በራሪዎች ናቸው አለኝ የአውሮፕላኑ አብራሪ ሚሻክ ባቢች። ቀጥሎም በጎንደር ጠቅላይ ግዛት ውስጥ ያሉ ወረዳዎች ሹሞች መሆናቸውንና ጦርነቱ በቅርብ ሊጀመር ስለሚችል በአስቸኳይ ወደ ግዛታቸው መሄድና ጦራቸውን አሰባስበው ለጦርነት እንዲዘጋጁ ንጉሠ ነገሥቱ ታዘው መሄዳቸው እንደሆነና ሌላም ነገር ጨማምሮ بابيچ لمن زاري أغراو مبرر اندال باتشو لأسرد داين موكرا أوروبلانو لأبراريونا لتازاوي بچاي بميوان خلت بارو بوتا بچانو ياللونا أبراون ليبرو فالسمو أيشلون سل كوامين شوك بيجي كوروبلانو يموتر جوهد غار يتفوكار كاركوا السماو እንደ ነገሩ አርገን በራለን ለነገሩ ለበረራችን አንዳች አደጋ ቢገጥመን አንዳችንም አንተርፍም አለኝ ሚሻክ ባቢች ካውሮፕላኑ አብራሪ ሚሻክ ባቢች አንነጋገር እንደተረዳሁት ይሄ ባለብዙ ልምድ አውሮፕላን አብራሪ የወርቅ ንሻኖች ሁነትም ምርጥ አብራሪ መሆኑን ይመሰክራሉ እንኳን ባንድ አውሮፕላን 6 ሰው ጭኖ መብረሩ እንዳልተዋጠለት ያስተዋወቅ ነበር ይሁን እንጂ ያዛጁን ተዛዝ ኤምቢ አሻፈረይ ማለት ፈጽሞ አይችልም መሞት ካለበት ይሞታል እንጂ ተዛዙን መቀበል ግዴታው ነው ከነዚህ ሹሞች ጋር አብራቹ መብራሪ ማትፈልጉ ከሆነ ለሹሞቹ ሌላ አውሮፕላን ይዘጋጅላችኋል እኛ ሶስታችን በአስተማማኝ ሁኔታ መብራር እንችላለን አለኝ ሚሻክ ባቢች በተቃውሞዬ እንድገፋበት እየገፋፋኝ ከሚሻክ ባቢች ጥቆማ በኋላ ዞር ብዬ ብሬየርን ሳየው ብሬየርን በዝምታ መስማማቱን ስለገለጸልኝ እንግዲህ ወይ እኛ ብቻ አንበራለን አለበለዚያ ፈጽሞ አንበርም ስል ኮስተር ብዬ ተናገርኩ እንዴ እኛ ስንከራከር ስልኩ ጮህና ባቢች ጥቂት በስልኩ በአማርኛ ሲያወራ ቆይቶ የመነጋገሪያውን እጀታ አሳልፎ ሰጠኝ አብራሪው እንደነገረኝ ከሶስቱ ሹሞች ጋር አብራቹ መብራራት ፈልጉም አሉ። አለ አንድ ድምጽ በስልኩ ገመድ። አዎ ጌቶች በአውሮፕላን ውስጥ ያለው አንድ ክፍት ቦታ ብቻ ነው እናም በሁለት መቀመጫ ላይ ለሶስት ሆኖ መብራር ራስን አደጋ ላይ መጣል ነው። ጌቶች ስድስት ሆኖ መብራር ማለት ደግሞ ራስን በገዛ ፈቃድ መግደል ነው። ስል መለሰ። አብራሪው ያለኝ ሁላችሁንም ባንድ ላይ ይዞ መብራር እንደሚችል ነው። አለ አሁንም ደግሞ ደዋዩ ሰው እኔ ደግሞ በፍጹም አይሆንም ብላለሁ ጌታዬ እናም ባንድ አውሮፕላን 6 ሰው ሆኖ ተጨናንቆ ሁላችንንም አደጋ ላይ ጥለን መብራር አንፈልግም ጌቶች አልኩ በዚህ መሃል የአውሮፕላኑ አብራሪ ባቢች ትከሻይን መታመት አርጎ በጣም ዝቅ ባለ ድምጽ ከንጉሰ ነገስቱ ጋር ነው ያወሩ ያሉት አለኝ በጣም ደንግጬ ትንሽ ዝም ካልኩ በኋላ እርሶ ጃንሆይ ነዎት እንዴ ብዬ ለምን አልባቱ በፈረንሳይኛ ጠየቅኳቸው አዎ ነኝ ብለው መለሱልኝ በፈረንሳይኛ በጣም ይቅርታ ጠይቃለሁ ግን በውሳኔ እንድጸና እገደዳለሁ አልኩና በመከተል የኛ አደጋ ላይ በከንቱ መውደቅ ለኢትዮጵያ ጦርም ጦርነቱ ከመጀመሩ በፊት ትልቅ ጉዳት ነው እኮ እያልኩ እየፈራሁ ደፍሬ ተናገርኩ በአውሮፕላን ጣቢያ ቆዩ ሲል በስልኩ ጆሮ ቀጭን ትእዛዝ ተሰጠኝ ወዲያው ቀጥሎ የራሳችንን ሰው እንልካለን ካሉ በኋላ ስልኩን ዘጉት ከጥቂት ጊዜ ቆይታ በኋላ አንድ የቤተ መንግስት መኪና ሲከንፍ መጥቶ እኛ የቆምንበት ቦታ ቆመና ከመኪናዋ ውስጥ አቶ ታደሰ የንጉሰ ነገስቱ ልዩ ጻፊ ወጣና በፈጣን እርምጃ እየተራመደ ምንድነው ችግሩ ሲል ቆጣ ብሎ ጠየቀኝ ስለ ሁኔታው ሳስረዳው በታላቅ ትዕግስት ሲያዳምጠኝ ቆይቶ ችግሩ ይገባኛል እቀበለዋለሁ ግን እኔ ምን ማድረግ እችላለሁ ሲል ለራሱም ግራ ይገባው በሚመስል ሁኔታ ከተናገረ በኋላ አሁንም ጥቂት እንደማሰብ ብሎ እነዚህ ሶስት ሽሞች ዛሬ የግድ ደብረታቦር መድረስ አለባቸው አለና ወዲያው ፊቱን ወደ አብራሪው ባቢች መልሶ ይቅርታ ምንም ማድረግ አልችልም ዛሬ ሁለት ጊዜ ወደ ደብረታቦር ትበራለህ ሲል ለባቢች በትዕዛዝ መልክ ነገረው አቶ ታደሰ ንግግር እንደተረዳሁት እኛ የምንበረው ወደ ጎንደር ሳይሆን በቀጥታ በጣና ሐይቅ ዳርቻ አካባቢ ወዳለችው ተራራማ ቀበሌ ደብረታቦር ነው። አብራሪያችን ሚሻክ ባቢች በአቶ ታደሰ ሐሳብ ተስማማ። አንድ ጊዜ በአደገኛ ሁኔታ 5 ሰው ጭኖ ከመብረር 2 ጊዜ መብረሩን መርጧል። ለነገሩ ሌላ ማራጭ የለውም። በዚህ መልኩ ለበረራ እንደ ተዘጋጀን ከመካኒኮቹ አንዱ ከፋለ ከረጢት አምጥቶ ለባቢች ሲሰጠው ባቢች ከረጢቱን በጀርባው አዘለው። ያደጋ ጊዜ ካሮፕላን መዝለያ ጃንጥላ መሆኑ ነው። ለኛስ ስል ባቢችን ጃንጥላውን ለኛም እንዲሰጡን ጠየቅኩት። ለእናንተ አያስፈልጋችሁም፣ በታዛቢ መቀመጫ ቦታ ያለ ከረጢቱ ከገባችሁ ታምር ነው አለኝ። ሚሻክ ባቢች እውነቱን ነበር። በታዛቢ መቀመጫ ቦታ እኔና ብሬየር በስንት መከራ ገብተን ነበር ተጨናንቀን የተቀመጥነው። ሚሻክ ባቢች እንደመሳቅ ብሎ ለነገሩ ጃንጥላው ምንም ጥቅም የለውም፣ አደጋ ቢፈጠር ከዚች ውትፍ ቦታ መዝለል አትችሉም አለ። ባቢች አውሮፕላኗን ሪሲያስ ብላት መላ ሰውነቷ መርገፍገፍ ጀመረ። እና ብዙም ሳይተቆይ ይቺ አውሮፕላን በመሬት ላይ እንደሰጎን መሮጥ ጀመረች። እንዲህ በከፍተኛ ፍጥነት በሜዳው ላይ ስትሮጥ ቆይታ ከፊት ለፊታችን ተገትረው ከቆሙት የባህር ዛፎች ጋር ተላተመች። ያቋይኔ ሲጨፍን አፍንጫዋ ወደ ሰማይ አንስታ መንሳፈፍ ጀመረች። ወዲያው አዲስ አበባን አንድ ጊዜ ዞረን በቀጥታ ወደ ሰሜን መብረር ጀመርን። የሰላሌ ሜዳ የተዘረጋ ባህር ይመስላል። አልፎ አልፎ የምናያቸው ጎጆች በእጅ የሚጨበጡ ይመስላሉ። አሁን ባቢች ዝቅ ብሎ ስለሚበር መንደርተኞች ከጎጆቸው እየወጡ አንጋጠው አረንጓዴ፣ ቢጫ፣ ቀይ ቀለም የተቀባችውን የባቢችን ቆርቆሮ ይመለከታሉ። እንዲህ ዝቅ ብለን ስንበር ከጀርባዬ የሆነ ነገር ሲጎረብጠኝና ሲነካካኝ ተሰማኝ። ምናልባት የሆነ እንስሳ ሊሆን ይችላል ብዬ ዞር ብዬ ለማየት በሞከርም ከብራየር ጋር ተጣብቄ ስለተቀመጥ አንገቴን እንኳ ማዞር ሳይሆንልኝ ቀረ። ያ የሚጎረብጠኝ፣ የሚነካካኝ፣ የሚኮረኩረኝ ነገር አሁንም ሕይወት እየዘራ ኩርኮራውም እየጠነከረ መጣ። ኩርኮራው አላስቀምጥ ቢለኝ እንደምንም ብዬ ከተጣበቅኩበት ትንሽ ወጣ ብዬ አንገቴን ሳዞር በጣም ደነገጥ። በዓይኔ የማየውን ነገር ማመን ሁሉ አቃተኝ። እንደ ዝንጀሮ ተቆማጥሮ ከነዚያ 3 ጢማም ሽማግሌ ሹሞች አንዱ ተጠቅሎ ተኝቷል። ገና ለመብረር ስናኮበኩብ 2 ጊዜ በቂታችን ዘጭ ያልንበት ምክንያት አሁን ገና ነው የገባኝ። ሽማግሌው ሹም በድል አድራጊነት ተቆማጥሮ በተኛበት ቦታ ሆኖ ይስቃል። አዎ እምቢ፣ አይሆንም፣ ከኛ ጋር አትበርም ብንለውም የኛን መደናገር ተጠቅሞ እኛ ሳናየው ከእቃዎች ጋር ተደባልቆ ራሱን ለአደጋ አሳልፎ ሰጥቶ እነሆ አብሮን ወደ ደብረ ታቦር እየበረረ ነው። ሽማግሌው ሹም ፍጹም ደስተኛ ይመስላል። በፊቱ ላይ ምንም አይነት ፍርሃት አይታይበትም። ለምንስ ይፈራል? አውሮፕላን እንደዚህ ሽማግሌ ሹም አስተሳሰብ ልዩ በሰማይ ላይ የሚበር 2 ክንፍ ያለው አውቶሞቢል የፈረንጅ ሥራ ነው። ፈረንጅ ደግሞ እንዲያው ዝም ብሎ ወድቆ የሚሰባበር ነገር አይሰራም። እናም ይሄ ሽማግሌ ሹም እንወድቃለን፣ እንከሰከሳለን ብሎ ፈጽሞ አያስብም። ከእንዲህ አይነት እምነት ውጪ ኢትዮጵያውያን የአውሮፕላን አብራሪዎችን በዓለም ላይ ምርጥ፣ ደፋርና ቆራጥ አብራሪዎች የሚያደርጋቸው አንድ ሌላ ነገር አለ። ያም ነገር አውሮፓውያን የአውሮፕላን አብራሪዎች ለበረራ ከመነሳታቸው በፊት ጀምሮ በበረራም ላይ እያሉ ስለ አየር ጸባይ፣ ስለ ንፋሱና ስለ ሌላም በበረራቸው ላይ ሊገጥማቸው ስለሚችለው ነገር ሁሉ ይነገራቸዋል። ኢትዮጵያውያን አብራሪዎች ያለምንም የንፋስም ሆነ የአየር ጸባይ መረጃ በታላቅ ድፍረት በኢትዮጵያ አስፈሪ ተራራዎች መሃል እየተሽለኮለኩ ወደማያውቁት አገር ሁሉ ይበራሉ። እንዲህም ሆኖ እስካሁን ድረስ በኢትዮጵያ የአውሮፕላን አደጋ ደርሶ አያውቅም። የአውሮፕላን ማረፊያ ጣቢያ እስከ ቅርብ ጊዜ ድረስ በአዲስ አበባ አንድ ያንስ ያለች ዙሪያዋን በረጃጅም የባህር ዛፎች የተከበበች ሜዳ ነበረች። ሌላ ቦታ እንደ አክሮባቲስት ገበሬዎች ጨርቅ እያወዛወዙ በሚያሳዩአቸው ቦታዎች ሁሉ ነበር የሚያርፉት። ባንዳጋጣሚ ስለበረራና ስለሚያጓጉስቱም ጓዝ በተነሳውሬ አንዳብራሪ በባለ ሁለቱ መቀመጫ አውሮፕላኑ ቀኝና ግራ ባሉት ሁለቱ ጠንካራ የአውሮፕላኑ ብረቶች ላይ ሁለት ሳጥኖች በብረት ገመድ አስሮ ሌሎች ሁለት ሰዎችን አሳፍሮ እንደሚበር እየማለና እየተገዘተ ነገረኝ። ናምነው አልቻልኩም ነበር። በኋላ ሁለት አይንማኝ መስክሮች ይዞ መጥቶ አሳመነኝ። እንዲህ በማያልቅ ትልቅ ባህር ላይ የምንሳፈፍ እየመሰለኝ ስንበር በሐሳብ ከፈረንሳዊው አውሮፕላን አብራሪ እና ደራሲ ዮሴፍ ከሰል ጋር የተገናኘንበትን አጋጣሚ አስታወስኩ። አዎ ከዛሬ 5 ዓመት በፊት ነበር ደቡብ የመን ውስጥ የተገናኘነው። ዮሴፍ ከሰል ያኔ ገና ከኢትዮጵያ መመለሱ ነበር። የተሰበረጁን ከመታሰሩም በላይ ፊቱ አላዋቂ የላጠው ድንች ይመስል ተገባብጦ ነበርና ምን አደጋ እንደገጠመው ጠይቄው ታሪኩን አጫወተኝ። ከአዲስ አበባ ወደ ሐረር ለመሄድ በተነሱ ጊዜ የኢትዮጵያ መንግስት ሁለት አውሮፕላኖች ለሱና ለጓደኛቸው ሰጣቸው። አንደኛውን ፈረንሳዊው ጓደኛው ሲያበር፣ ሁለተኛውን ራሱ ዮሴፍ ካሳል ነበር ያበር የነበረው። ዮሴፍ ገና ከአዲስ አበባ ከመነሳቱ በፊት ወደ ሐረር ስልክ ደውሎ አውሮፕላን ማረፊያ ቦታ ተዘጋጅቶለት እንደሆነ ጠይቆ ነበር። ስልኩን የተቀበለው ሰው ለአውሮፕላኑ ማረፊያ ሜዳ አንዲት ጠጠር እንኳን ሳያስቀር አስለቅሞ እንዳዘጋጀለት ነግሮ ስለነበር ያለምንም መጨነቅ አውሮፕላኑን ከጓደኛው ጋር አስነስተው ወደ ሐረር ይበራሉ። ዮሴፍ በርካታ የድንጋይ ቤቶችን ሳይ ሐረር መድረሱን ይረዳና የሐረርን ከተማ እየዞረ አውሮፕላን ማረፊያውን መፈለግ ይጀምራል። በተደጋጋሚ ሐረርን እየዞረ ቢፈልግም አውሮፕላን ማረፊያ የሚመስል ነገር እንኳን ማግኘት አልተቻለውም ነበር። ጓደኛው ከሐረር ከተማ ወጣ ብሎ ሜዳ ነገር ሊፈልግ ሲበራየውና እሱም እንደ ጓደኛው ሜዳ ቢጤ ለመፈለግ አስቦ መስመሩን ሊለውጥ ሲል በድንገት ከከተማዋ ዳርቻ በስተሰሜን ጫፍ ላይ በርካታ ሰዎች አንዲት ትንሽ ሜዳ ከበው ያይና እነዚህ ሰዎች ወደ ተሰበሰቡበት ቦታ ዝቅ ብሎ ይበራል። በጣም ትንሽዬ 4 ማዕዘን ሜዳ ዙሪያዋን ችካል ቸክለውና በገመድ አስረው በጉጉት አውሮፕላኗን ማረፍ ሲጠባበቁ ሲያይ ምን አይነት ብልጥ ጭንቅላት ነች ይሄንን ያሰበችው ብሎ ይገረምና ሰፊ ሜዳ ፍለጋ ከፍ ብሎ መብረር ከጀመረ በኋላ እነዚያን ያቺን 10 ሜትር በ10 ሜትር የሆነች ትንሽዬ ሜዳ ከበው በጉጉት የሚጠብቁትን ሰዎች ላለማስቀየም በዚያች ሜዳ ላይ ለማረፍ ይወስንና ይመለሳል። አዎ ይችን ትንሽ ሜዳ አንዲት ጠጠር እንኳን ሳያስቀሩ ልቅም አርገው ለቅመው መሬቱን ተንትመው በደንብ አዘጋጅተውታል። አዎ ዮሴፍ በዚያች ትንሽዬ ሜዳ ላይ ሄዶ አረፈላቸው። በዚህ አደገኛ አስተራረፉ አውሮፕላኗ አንድ ጎማዋን መስዋዕትነት ስትከፍል፣ ዮሴፍ ከሰል ደግሞ አንድ እጁን ከመሰበሩና ፊቱ ከመጋጋጡ በስተቀር ከፍ አደጋ ሳይደርስበት አረፈ። ዮሴፍ ከሰል ገጠመኙን ካጫወተኝ በኋላ በመጨረሻ ሐረሪዎች ያቺን አውሮፕላን ማረፊያ በደንብ አርገው ነበር ያዘጋጇት፣ ግን ያቺ ሜዳ 50 እጥፍ መሆን ነበረባት ሲል አድናቆቱን ገልጾልኛል። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።